የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ሐሙስ ምሽት ጥር 8 2011 ዓ.ም ምረት ምሽት ዝግጅቶችን ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። ከኢትዮጵያ የተገኙ ዘገባዎችን ወደ እናንተ የምናደርስበት የጋቢና ቪኦኤ ፕሮግራማችን ምሽት ነው።
እኔማ አንድ ያመቀረኝና ሁለት አመቀረኛ ይዘሽ አልፈልና አልችል አፉበት ተናገረ ያለ ሀገራም ለሰዎችም በጅቶ ለኔም በጅቶ እዛ ጦር ሰዋሃትን ከዲያ ጓደኞችን ቢያይ በአንድ እጁ ሁለት ጀሪካን ጠለጠላል። ሀገር ያለቀሰለ ልጅ እየተሰራው አጎ
ባለፈው ጥር ወር በአሶሳ ዩኒቨርሲቲ በተፈጠረ ግጭት ህይወቱ ያለፈ ወጣትና ህይወታቸው ያለፉ ወጣቶችን በተመለከተ ለቤተሰቦቻቸው የበጎ ተግባር የሚያከናውኑ ወጣቶችን ዘገባ ከደሴ ይዘናል። ተከታተሉን። በአምቦ ዩኒቨርሲቲ የተደረገ የተቃውሞ ሰልፍን የተመለከተ ዘገባም አለን። ወደ ሱዳንም የሚወስድ ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከዳሱ ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ከዓለም አቀፍ የተሰበሰቡ ዜናዎችን በድጋሚ ይዤ ተመልሼ መጥቻለሁ። የምዕራብ ኢትዮጵያ ኮማንድ ፖስት ወይም እዝ በምዕራብ ኢትዮጵያ ታጥቀው የአካባቢውን ሰላም ሲያውቁ ነበሩ ያላቸውን 835 የኦነግ አባላትን በቁጥጥር ስር አውያለሁ ማለቱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ትላንት ኮማንድ ፖስቱ ያወጣውን መግለጫ ጠቅሰው ዘገባቸውን ያቀረቡት የሀገር ውስጥ መገናኛ ብዙሃን እንዳካተቱት በተስተጓጉሎ የነበሩ የመንግስትና የግል ተቋማትም በአብዛኛው ስራ መጀመራቸውንና የተለያዩ ማህበራዊና የንግድ እንቅስቃሴዎችም ወደ መደበኛ ተግባራቸው መግባታቸውን ገልጿል። አያይዞም ኮማንድ ፖስቱ በዚሁ መግለጫ የህዝቡ ተሳትፎ ከዕለት ተዕለት ተጠናክሮ ቀጥሏል ይላል። እዙ ጸረ ሰላም ኃይሎች ያላቸውን በማጋለጥ ለመንግስት አካላትና ለኮማንድ ፖስቱ እየጠቆሙና የተዘረፉ ንብረቶች እንዲመለሱ እገዛ እያደረጉ ይገኛሉ ማለቱንም በዘገባው ተካቷል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፖሎሲ በከፊል የተዘጉት የመንግስት መስሪያ ቤቶች በያዝነው ሳምንት ካልተከፈቱ በስተቀር ፕሬዚዳንት ዶናልድ ትራምፕ ስለ ሀገሪቱ ሁኔታ የሚያደርጉት አመታዊ ንግግር መዘግየት አለበት ወይም ደግሞ በጽሁፍ ያሰሙት የሚል ሀሳብ አቅርበዋል። ፔሎሲ ይህንን ሀሳብ ያቀረቡት እንደ አውሮፓውያን አቆጣጠር ጥር 29 እንዲደረግ የታቀደው ፕሬዚዳንት ትራምፕ በሀገሪቱ ምክር ቤት ቀርበው የሚያደርጉት አመታዊ ንግግር የጸጥታ ጥበቃ ዝግጅት ስለሚያስፈልገው እንደሆነ አስገንዝበዋል። ፔሎሲ ለትራምፕ በላኩት ደብዳቤ ፕሬዚዳንቱንና ቤተሰቦቻቸውን የሚጠብቁት የሀገሪቱ ምስጢራዊ አገልግሎት ሰራተኞች እንዲሁም የሀገር ውስጥ ደህንነት ጥበቃ ሚኒስቴር ከፊል የመንግስት መስሪያ ቤቶች ከተዘጉበት ጊዜ አንስቶ ክፍያ አላገኙም ሲሉ አሳስበዋል። ፕሬዚዳንቱ የሚጠብቁት የጸጥታ ሰራተኞች እንደ አውሮፓውያን አቆጣጠር ከታህሳስ 22 ቀን አንስቶ ካለ ክፍያ እየሰሩ እንደሚገኙ ታውቋል። የሀገር ውስጥ ደህንነት ጥበቃ ሚኒስቴር ክሪስታን ጀን ኒልሰን ግን አገልግሎቶቹ የአመታዊ ንግግሩን ሂደት ለመጠየቅና ለመደገፍ ሙሉ ለሙሉ ዝግጁ ናቸው ብለዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ትላንት ለፓርላማ ባቀረቡት ንግግር የድምጽ ትምምን ፈተናን አልፈዋል። የድምጽ ትምምን የቀረበባቸው ብሪታንያ ከአውሮፓ ህብረት የምትወጣበትን እቅድ ለምክር ቤቱ አቅርበው በከፍተኛ ድምጽ በተሸነፉ ማግስት ነበር። የትምምን ፈተናውን ማለፋቸውን እቅዳቸው በምክር ቤቱ እንዲያልፍ መልሰው ለመጣር ያስችላቸዋል። የሚያቀርቡት ሌላው እቅድ ምን እንደሆነ ግን ግልጽ አይደለም። ማይ በስልጣናቸው እንዲቀጥሉ 325 በ306 ድምጽ ከተወሰነ በኋላ ስለ ብሪታንያ ከአውሮፓ ህብረት አወጣጥ ጉዳይ ለመነጋገር ትላንት ማታ የፓርቲ መሪዎችን ሰብስበዋል። የጠቅላይ ሚኒስትሩ አረዳቶች በገለጹት መሰረት ማይ ጊዜ ወስደው የአውሮፓ ህብረት መሪዎች አዲስ ድርድር እንዲያካሂዱ ለማግባባት ጥረት ያደርጋሉ ተብሏል። ማምቢጅ በተባለች የሰሜን ኮሪያ ከተማ በሚገኝ ምክር ቤት ውስጥ አንድ አጥፍቶ ጠፊ ራሱን በማፈንዳቱ አራት አሜሪካውያን ተገድለዋል። አሜሪካውያኑ ሙሉ በሙሉ ከሶሪያ ሲወጡ ምን ሊሆን እንደሚችል ጥያቄ አስነስቷል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ታዲያ ትላንት ለተፈጸመው ጥቃት በፍጥነት ኃላፊነቱን ወስዷል። አጥፍቶ ጠፊው ከሶሪያውያን ተዋጊዎች አንዱ ነው ካለ በኋላ የዩናይትድ ስቴትስ እና የጥምረት ኃይሎች የጥበቃ ክፍልን ኢላማ እንዳደረገ ገልጿል። በከተማይቱ የሚገኙ ሐኪሞች ሁለት አሜሪካውያን ወታደሮች ወዲያውኑ መገደላቸውን ተናግረዋል። የቆሰሉት ግን በፍጥነት ወደ ጎረቤት ሀገር ኢራቅ ለሕክምና እንደተወሰዱ በዩናይትድ ስቴትስ የሚደገፈው የሶሪያ ዴሞክራሲያዊ ኃይሎች ኃላፊዎች ተቆመዋል። የአሜሪካ ወታደራዊ ኃይል ባወጣው መግለጫ አንድ ሲቪል ሰራተኛና በመከላከያው ክፍል በኮንትራክት የሚሰራ ሰው በፍንዳታው እንደተገደሉ ትላንት ባወጣው መግለጫ ጠቅሷል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የሱዳን መንግስት በሰላማዊ ሰልፈኞች ላይ ያካሄደ ያለውን ከመጠን ያለፈ የኃይል እርምጃ እንዲያቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሼለት ጠየቁ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ይዞታል።
ሱዳን ውስጥ ከተከሰተው የነዳጅ እጥረትና የዳቦ ዋጋ ድንገት መናር ጋር ተያይዞ የተቀሰቀሰው የህዝብ ቁጣና ሰልፍ ወደ አንድ ወር እየሆነው ነው። ይህ ቁጣ ወደ ፖለቲካ እንቅስቃሴነት አድጎ ተቃዋሚዎቹ አሁን እያነሱ ያሉት ጥያቄ ሀገሪቱን ላለፉት 30 ዓመታት የገዙት ፕሬዚደንት ኦማር ሐሰን አልበሽር ስልጣን እንዲለቁና እጅግ ነቅዟል የሚሉት መንግስታቸው እንዲቀየር ነው። በሌላ በኩል ግን መንግስቱ እየሰጠ ያለው ምላሽ ሁኔታዎቹን ከማባባስ አልፎ የፈየደው ቁም ነገር የለም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ራቪና ሻምዳሳኒ የድርጅቱን ቅሬታ አመልክተዋል። የጸጥታ ኃይሎቹ በሰላማዊ ሰልፈኞቹ ላይ አስለቃሽ ጋዝና ጥይትም በቀጥታ እየተኮሱ መሆናቸውን ብዛት ያላቸው እማኞች መናገራቸው ተዘግቧል።
So we are calling on the government to ensure that any reports of
ጥይት ሰልፈኞች ላይ መተኮስን ጨምሮ ማንኛውም ከመጠን ያለፈ ኃይልን የመጠቀም አቤቱታ ምርመራ እንደሚካሄድበት ለማረጋገጥ መንግስቱን እየጠየቅነን ተቃዋሚዎችን ለማፈን ከመሞከር ይልቅ ወደ ንግግር እንዲገባም እናሳስባለን።
በተቃውሞዎቹ ወቅት 24 ሰው መገደሉን የሱዳን መንግስት አረጋግጧል። የመንግስታቱ ድርጅት ግን ቁጥሩ በእጥፍ ያሻቀበ ስለመሆኑ ከሚታመኑ ምንጮች የያዝኩት መረጃ አለኝ እያለ ነው። እስካለፈው ታህሳስ 28 በነበሩት ቀናት ውስጥ ጋዜጠኞችን፣ የተቃውሞ መሪዎችንና የሲቪል ማህበረሰብ አባላትን ጨምሮ ቢያንስ 816 ሰው መታሰሩን የሱዳን ባለስልጣናት ተናግረዋል። መንግስቱ እየወሰዳቸው ያሉት እነዚህ እርምጃዎች ህዝቡን ከሰላማዊ ሰልፎቹ እንዳላስቀሩት የጠቆሙት ሻም ደሳኒ ይልቅ ቁጥራቸው በበዛ የሱዳን ከተሞች ተቃውሞው እየተዛመተ መሆኑን አመልክተዋል። እንቅስቃሴዎቹ እየተደራጁና እየተመሩ ያሉት በሐኪሞች፣ በህግ ባለሙያዎች፣ በጋዜጠኞች ማህበራት መሆኑንና እስካሁንም ከመንግስቱ በኩል ወደ ውይይት የመግባት አዝማሚያ እንደማይታይ ጠቁመዋል።
In fact, what we have seen is that the president
ይልቅ እያየን ያለነው የጸጥታ ኃይሎች ጸረ መንግስት ሰልፎችን በመበተን ላይ ሲሰማሩ፣ በሌላ በኩል ደግሞ ፕሬዝዳንቱ በደጋፊዎቻቸው ሰልፎች ላይ እየተሳተፉ መሆናቸውን ነው።
የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሼሌ ከሱዳን ባለስልጣናት ጋር እየተገናኙ መሆናቸውንና ዓለም አቀፍ ግዴታዎቻቸውን በሚያስከብር ሁኔታ እንዲንቀሳቀሱ የሚያግዝ የሰብአዊ መብቶች ቡድን ለመላክ መጠየቃቸውን ሻምዳሳኒ አመልክተው መልስ እየጠበቁ መሆናቸውን ገልጸዋል።
ሰለሞንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአምቦ መሰናዶ ትምህርት ቤት ተማሪዎች ትላንት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። የተለያዩ ፓርቲዎች ተወካይ መልእክት ለማስተላለፍ ቢያቅዱም ተወካዮች ባለመገኘታቸው መሪ ቃል ተማሪዎቹ ቅር መሰኘታቸውን ገልጸዋል። በተመሳሳይ ዜናም የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች ሰልፍ ለማካሄድ ሲወጡ ፖሊስ አስለቃሽ ጭስ በመጠቀም ሰልፉ እንዳይካሄድ አድርጓል ሲሉ ተናግረዋል። የዩኒቨርሲቲው አስተዳደር በበኩሉ በግቢው ሆነ ከግቢው ውጪ እንዲካሄድ የተጠየቀ ሰልፍ የለም ብሏል። የመማር ማስተማር ሂደቱ በሰላም መቀጠሉን ማስታውቋል። አድማጮች ይህንን ዜና አትላንትና ያጠናቀረው ናፍቆር መልካ ነው አልደረሰልንም ነበር። ለዛሬ በቃል በገባነው መሰረት ተመልሰን ይዘመተናል።
የአምቦ መሰናዶ ተማሪዎች በኦሮሞ ህዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከ3 ሰዓት ጀምሮ እስከ 5 ሰዓት ባካሄዱት ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ ዲባባ ዛሬ የተካሄደውን ሰልፍ አላማ እንዲነግሩኛል።
ካዮን ኬኛ አራራ
የኛ አላማ እርቅ እንዲፈጠር ነው። እኛ ኦዲፒንም ሆነ ኦነግን ወይም አፍደንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው አይደለም። አዴፓም ይሁን ኦነግ የኛ ነው፣ የኦሮሞ ነው። ተግባብተው አገርን እንዲያቀኑ ለመጠየቅ ነው ሰልፍ ይወጣ ነው።
ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከነሱ ጋር መቆየታቸውን የተናገረው ሌላው የ12ኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግሯል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል።
እነዚህ ተማሪዎች ያላቸውን ሐሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው። መልእክታቸውን አስተላልፈው በሰላም ተመልሰዋል።
በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃሽ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌደራል ፖሊስ ግቢውን በመወረሩና ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት 3 ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዝዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጪ በዩኒቨርሲቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምጽ ተናግረዋል።
ሰልፍ ልንወጣ ነው ብሎ ጠይቆ የከለከልነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ።
ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ኮረን ለደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅነው ፕሮግራም ነው የምናልፈው። ባለፈው ጥር ወር አንድ የ4ኛ ዓመት የህግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ ነበር ሲሆን በግጭቱ ህይወታቸውን ካጡት 3 ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ይማርበት የነበረ ዩኒቨርሲቲ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የህብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል። መስፍን በትላንትናው ምሽት ፕሮግራም ማቅረብ የጀመረ አዲሱ ዘጋቢያችን ነው። ወደ መስፍን ዘገባ እንወስዳችሁ።
ሰማይ ከበር ማቡ አብዱና ነኛ ወሰንቶኛ ሳድጄ
አገሩን ያገለግላል ተምሮ ብለን ቢከምን ወደረጃው ታደርሱ ሁሉ ቀራ
ህይወት ሸክሟን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለድሜ ባለጸጋው ተራራጋራቸው አቶ ሰይድን ሬስ ሀዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለውግ ለማረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ካሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አቶ ሰይድ እና ወይዘሮ ጥሩዬ 30 አመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው መከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸውም የለት ጉርስ ፍለጋ ለለት ስራ አድረዋል። ደህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዞህ ይሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም።
አብዱና ነይ ሰማይ ቀበረም ለርፈት ይመጣው አቀርቶ ጨሰው እው ዘማዱ አክስሎ ነው ክሰል ግማሹ ለባለንጨቱ ግማሹ ለነሱ ግማሹ ለኔ እሱ ነበር ጧሪ
ወንድሞቹ እናትቱ ተለሉ ሹ አውኑ ወዲያ ወዲህ ተሄዱ ጣጋብሮም ያበላኝ ገለያና አጥሙ ምንም ማረግ የለም ምንም ሁላችንም ሀጅነን ሁላችንም ምን ሞታለን ምቀር የለም
አመሉ ጥሩ ስራው ጥሩ ደስ መነቃቀፍ አይወድ እንደው ሁሉንም ይወደደው ልጅ ነው አላህም በሚያቀነው ማጋር
በተለይ ደግሞ ቤተሰቦቹን በተሻለ ኑሮ እንዲኖሩ ረም ሲመጣ ከሰላክስሉ ያረም ስራ የርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ ሊሆናቸው ብሎ ብር ሰጥቶ ሊሄድ ልጅ
ታላቋን ሶማሊያ እሁንና አድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት ያበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴርስ ከካራማራ ከጎዴስ ከቀብሪ ዳሃር ወራሪውን ያርበደበደው ጉልበት ዛሬ የለም። ከ8 ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ የዚህ ዳሃገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት ከጉዟ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ 3 ወጣቶች ለሞት ተዳረጉ።
እኔማ አንዲያ መቀረኝና ተውለታ መቀረኛ ይዘሻል ፈልናል ትል አፉ በተናገረ ያላገራም ለሰዎቹም በጅቶ ለኔም በጅቶ እዛ ጦር ሰዋሃትን ቀዲያ ጓደኞችን ቢያይ ባንዲ ጁ 2 ጀሪካን ተለጠላል። አገር ያለቀሰለ ልጅ እንዴ ተሰራው
ማረጓለኛ ለዛ እንኳን ልጅ ልጅ ያገሬ ሁሉ ሸዋ ከሌ አራራም ሁሉም አገር ደቡብም ሰሜንም ምስራቅም አልቀረ። ኧረ ተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት ውጭም ነው የሄዱት። አዘኑ ደርሷቸዋል። ራሮቱንም እየተሰማኝ ነው።
ያል ሞተበት 10 ልጅ ስለሞተበት አጭሩንም ነግራችሁ።
በሀዘን ለተሰበረው ልባቸው መጠገኛ በእንባ ለዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ኗሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ ያያልን ያዛውንቶቹ ተስፋ አይጨልምም የሚሉ ለበብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው
ትምርቱ እጅግ በጣም ጎበዝ የሆነ በየቀኑ ከ10 ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይሄ ልጅ ያጡ ቤተሰቦቹ እጅግ ተስፋ በቆረጠስና እጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴው ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይሄን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች እንደሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያውያን ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117000 ብር ተብስበናል። ለዚሁም ጥምር ኮሚቴ ነውና የኮምቦልሻው ኮሚቴ አለ። በኮምቦልሻው ደግሞ 100000 ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል።
ኮሚቴው ጅግ በከፋ ደህንነት ውስጥ የሚኖሩት ያብዶላጆች በቃሪ ድሚያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባያስቀር መቀነስ እንደሚቻል ያምናል።
እንግዲህ በእናንተ ያሰብነው ምንድነው? የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም። ተጠግተው ዘመድ ጋር ያሉት የርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸውና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለነሱም ይሁን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይህ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ርክክብ።
እንባያ ፈዘዘው አይናቸውን እየጠራረጉ በልሰፍስፍ የወላጃን ጀታቸው ጎንበስ ቀና ያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ መስካና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ህዝብ የመንፈስ ልጆቼ ናቸው ይላሉ።
አይ እኔና ግሻው እናንተና ግሻለሁ እናንተና ግሻለሁ አቦታው ጎኔ ሀዘን ይከፈልላል የመጣችሁ ግሻ በእናንተ አልሐቆያችሁ ያገር ራስ አልሐርጋችሁ
ያገራ አምላክ የሞለድ አምላክ የዜግነት አምላክ እርሱ ወላታችሁን አላህ ታላሃግኙት እንጂ
የገደለው ባለሽ የሞተው ወንድምሽ ይላሉ ያካባቢው ነዋሪዎች ሲተርቱ። ለዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም።
በእኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ ሀገሪን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሐሳብ ሰማ ብሎ ሀገር ወዳልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰባይነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ህዝብ ከዚህ መማር ያለበት ያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል።
ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማም ይህንኑ ያረጋግጣሉ።
የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል፣ ያስታርቅናል።
የቦሩ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዱ አባት የአይን ብርሃን ችግር በሕክምና የሚፈወስ ከሆነ አቅሙ የፈቀደውን ያለ ማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ አሁን ወደ ቀጣው ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በሰላማዊ የተቃውሞ ሰልፎች ላይ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሂዩማን ራይትስ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነጻነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቅ ቸው ማረጋገጥ እንደሚኖርባቸው ሂዩማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲያሰራጡታል።
ሂዩማን ራይትስ ዎች ዛሬ ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ100 በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል። በእነዚህ 3 ሀገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ህዝብ አፈናቅለዋል። ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች ሀገሮች ውስጥ ይገኛሉ። ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ። ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት አመጻና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሂዩማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድን ነው ስል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆርን
In 2018, Prime Minister Abiy announced a commitment to revise repressive laws, listed the state of emergency, ordered the release of tens of thousands of political prisoners.
በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በ10,000 የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለስልጣናትን አባረዋል። ጄል ኦጋዴን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሮችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው በኢትዮጵያ አቆጣጠር ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል።
በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ።
In 2018 in Eritrea a July peace agreement with Ethiopia and the lifting of UN sanctions in October led to increased hope that draconian restrictions on basic
በ2018 ዓመተ ምህረት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩት መንግስታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች ሀገር ውስጥ በመሰረታዊ መብቶች ላይ ተጥለው የቆዩ ገደቦች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓ.ም ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙሃን ነጻ አይደሉም። የሲቪክ ማህበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትህ ስርዓቱ ነጻ አይደሉም። በህገወጥ መንገድ ማሰር በኤርትራ የተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ።
የሂዩማን ራይትስ ዋች ዘድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን አመሰግናለሁ። የሂዩማን ራይትስ ዋች ሪፖርት የኬንያን፣ የዩጋንዳን፣ የታንዛኒያን፣ የሱዳንን፣ የደቡብ ሱዳንንና የሶማሊያንም የሰብአዊ መብቶች ሁኔታ ዘርዝሯል። አጠር አጠር አድርጌ ለማየት በሱዳን የመንግስቱ ኃይሎች በማዕከላዊ ዳርፉር በጀበል ማራ በርካታ መንደሮችን አጥቅተው አውድመዋል። ብዙ ሺዎች አካባቢውን ለቀው ሸሽተዋል። በካርቱም ከተማና ሌሎች ከተሞች በተካሄዱ የተቃውሞ ሰልፎች የመንግስት ወታደሮች ኃይል ተጠቅመው ከመበተናቸው በላይ ጋዜጠኞችንና የፖለቲካ ተቃዋሚዎችን ይዘው አስረዋል። እስከ ሞት በሚያስቀጣ ክስ ወንጀለዋቸዋል። ፕሬዝዳንቱ ኦማር አልበሽር በዳርፉር ወንጀል የፈጸሙትን ለፍርድ አላቀረቡም። በደቡብ ሱዳን በመንግስቱና አማጽያን መካከል ውጊያው ቀጥሏል። በመስከረም ወር የተፈረመው የሰላም ስምምነት አክባሪ አጥቷል። በሶማሊያ መንግስት የዜጎቹን ደህንነት ማስጠበቅ ተስኖታል። በተደጋጋሚ ሰብአዊ ቀውስ እየደረሰ ይታያል። የመንግስት ኃይሎች ሲቪሎችን ያለ ፍርድ ይገድላሉ። በዩጋንዳና ታንዛኒያም የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የኃይል እርምጃ ወስደዋል። በሁለቱም ሀገሮች የሰብአዊ መብቶች አያያዝ ባሳለፍነው 2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር ተሻሽሎ አልታየም ይላል የሂዩማን ራይትስ ዋች ዓመታዊ የሰብአዊ መብቶች አያያዝ ሪፖርት።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረበልን ሞክቤል ያቤሮ ነው። ደህና አምሹ።
ብቻንተን ብሎ ማላ Outro Alá
መች ይፈልጋል መች ሌላ ይሸሻል እንዳለ ቦታ ከኔ ናለኝ ቆሜ ነፍሴን ደስታላ እንዳትለቃት ልቤ ማላ ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አሳለላ ተስማማኝ ይሁን ካለ
ኩን ራዲዮ ሰገሌ አሜሪካ ቲም